ይህ የኢትዮጵያ ቃል ኪዳን ወንጌል ቤተ ክርስቲያን የሬዲዮ አገልግሎት ነው። አድማጮቻችን የኢትዮጵያ ቃል ኪዳን ወንጌል ቤተ ክርስቲያን መደበኛ የአምልኮ ፕሮግራም የምንሰጥበት ስፍራ በ1210 ኖርዝ አይላንድ ስትሪት አርሊንግተን ቨርጂኒያ 22201 ላይ ነው። የእሁድ አምልኮ ፕሮግራማችን ከጠዋቱ 10 ኤም እስከ 12 ፒኤም ይካሄዳል። ለተጨማሪ መረጃ በድረገጻችን ላይ www.wangel.org ወይም www.ethiocgc.org ታገኙናላችሁ። በስልክ ቁጥር 571-643-8454 ደውሉልን። ቀጣዩን ትምህርት የሚያቀርብልን ፓስተር ተስፋዬ ላይ ነው።
ውድ አድማጮቻችን ከሁሉ አስቀድሜ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ዛሬ የማስተምረው ትምህርት ያለፈውን ሳምንት የሚከልስና በዚያ ላይ ደግሞ የፋፋ የወንጌል መልእክት ነው። የሰጠሁት ርዕስ መስቀሉና ትንሳኤው የታረቁበት የኢየሱስ ክርስቶስ ወንጌል የሚል ይሆናል። ውድ አድማጮች በሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 14 እስከ 17 የአምላካችን የእግዚአብሔር ቃል እንደዚህ ይላል። ይህን ስለቆረጥን የክርስቶስ ፍቅር ግድ ይለናል። አንዱ ስለ ሁሉ ሞተ፣ እንግዲያስ ሁሉ ሞቱ፣ በሕይወትም ያሉት ስለ እነርሱ ለሞተውና ለተነሳው እንጂ ወደፊት ለራሳቸው እንዳይኖሩ ስለ ሁሉ ሞተ። ስለዚህ እኛ ካሁን ጀምሮ ማንንም በሥጋ እንደሚሆን አናውቅም። ክርስቶስንም በሥጋ እንደሆነ ያወቅነው ብንሆን እንኳን አሁን ግን ከእንግዲህ ወዲህ እንደዚህ አናውቀውም። ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ ሁሉም አዲስ ሆኗል ይላል። ክብር ለእግዚአብሔር ይሁን። ጌታ ኢየሱስ የሞተው የተነሳው ትንሣኤና በአባቱ ቀኝ ተቀምጦ ያለበት የክብር ሥልጣኑ የክርስትናን ሕይወት የምንኖርበትን ሁኔታ ይወስናል። ሞቱ ከኀጢአትና ከሰይጣን መዳኛ፣ ትንሣኤውም በሰማያዊና መንፈሳዊ ሕይወት የመኖር ዋስትና፣ በአባቱ ቀኝ መቀመጡ ክርስቲያን ሆነ ለመኖር የሚያስችለን ጸጋ፣ ኃይልና ክብር ማግኛ እንደሆነ የእግዚአብሔር ቃል ያስተምረናል። ዕብራውያን ምዕራፍ 4 ከቁጥር 14 እስከ 16 ይህንን እውነት እንመለከታለን። በሞቱ በትንሣኤውና በርገቱ በተገኘው በሰማያዊ ሥልጣንና ክብሩ ላይ ያልተማከለ እምነት ጎዶሎ እምነት ነው። እንዲህ በመሰሉ ታላላቅ እውነቶች ላይ የተመሠረተ እምነት ቤተ ክርስቲያን የተደላደለና የማይነቃነቅ እምነት እንዲኖራት ያደርጋታል። የሃይማኖታችን ጉልበቱ ነፍሱም ሕይወቱም ያለው በጌታ በኢየሱስ ክርስቶስ ማንነትና በሠራው ሥራ ላይ እንደሆነ እናውቃለን። ከላይ የተጠቀሱት እውነቶች የተያያዙና የማይነጣጠሉ ናቸው። በአንዱ ከሳትን በሌላው እንስታለን። ሞቱን በትክክል ካልተረዳን ትንሣኤውን በትክክል አንረዳም። ሞቱንና ትንሣኤውን በትክክል ካልተረዳን በሰማያዊ ስፍራ በክብር ያለበትን ሁኔታ በትክክል የመረዳት ሁኔታ አይኖረንም። ጌታችን ኢየሱስ ክርስቶስ ለሰው ልጆች አደረገ የምንለው በመስቀል ላይ የሠራውን ሥራ ብቻ ከሆነ የሞቱን ምስጢር ያጎደለ እይታን ያመጣል። የእርሱ ሕይወት በሞት የተዘራው እርሱ ባይሞትልን የማይገኘውን የትንሣኤ ሕይወት ለብዙዎች ሊያስገኝ ብሎ ነው ጌታችን የሞተው። ስለዚህ ሞቱ ትንሣኤ ማስገኛ፣ ሕይወት ማስገኛ ነው። ያስገኘውን ካስገኘበት ሊያስገኝ ከፈለገበት ምክንያት መለየት ትልቅ ስተት ነው። የጌታችን ትንሣኤው ተስፋችንና እድል ፋንታችን እንዲሆን የበቃ ነው። ከሞቱ የተነሳ የሆነበት ምስጢር ቤተ ክርስቲያን መጠበቅና ይህንን ማስተማር፣ በዚህ ላይ አማኞች እንዲቆሙ እንዲመሰረቱ ማድረግ ይገባል። ትንሣኤው የክቡር ሞቱ ውጤት ነው። ይህ ሞት ጌታችን ሞተ ተብሎ የሚነገር ብቻ ሳይሆን ብዙ ምስጢራት በውስጡ ያሉበት ሞት ነው። ጌታችን በሞቱ ለክብር ትንሣኤ ሕይወት መገኘት እንቅፋት የሆኑትን ነገሮች በሙሉ በመስቀሉ ላይ ጌታ ኢየሱስ አስወግዷል። ትንሣኤ እንዲገኝ ያደረገው በመስቀል ላይ የሠራው ይህ ድንቅ ሥራ ነው። ውድ አድማጮች ጌታችን ለትንሣኤው ሕይወት እንቅፋት የሆኑትን ሁሉ በሞቱ ድል የነሳቸውና የሻራቸው ከመንገድ ያስወገዳቸው በሞቱ እንደሆነ ልብ ካልን እነዚህን እውነቶች ቤተ ክርስቲያን ደግሞ አበክራ ልታስተምር የሚገባ እንደሆነ እናያለን። የመስቀሉን ማዕከላዊነት ያልጠበቁ በርካታ የመንፍቅና ትምህርቶች በዙሪያችን አሉ። ውድ አድማጮች እነዚህ የመንፈቅና ትምህርቶች የሰዎችን ጆሮ የሚስቡ ማራኪ የሆኑ ትምህርቶችንና ቃላቶችን በመጠቀም በመዝሙር የታጀቡ ሆነው ሰዎችን ከሚያድናቸው ጌታ ከመተላቸው ምክንያት የሚያራርቅ ክፉ ባህሪ አላቸው። ጌታችን በመስቀሉ በመተሞት የሰራቸውን ሥራዎች በዝርዝር እስኪ እንመልከታቸው። ጌታ ኢየሱስ በመስቀሉ ላይ በመተሞት እኛን በኃጢአታችን ከሚመጣብን ፍርድ ያዳነበት ከኃጢአት የተነሳ በሰው ልጆች ላይ በነገሰው ሞት ላይ አለቃ ከሆነው ከሰይጣን ስልጣን አርነት የወጣንበት ኃጢአት ካመጣብን እርኩሰትና እድፈት የምንነጻበት ደሙ የፈሰሰበት ለዓለምና ምኞቱ የሞትንበት ሞት የተከናወነበት በምኞቱና መሻቱ እለት እለት እግዚአብሔርን እንድንበድል የሚያደርገን ስጋችን የተሰቀለበትና የተወገደበት ስፍራ ነው። በመስቀሉ ላይ እንደመሰሉት ታላላቅ ሥራዎች ተሰርተዋል። ክብር ለእግዚአብሔር ይሁን። ጌታ ኢየሱስ በመተው ያስገኘልንን እነዚህን ታላላቅ ሥራዎች በትክክል አለመረዳት የሚያስከትለው ኪሳራ ብዙ ነው። በርካታ የመንፍቅና ትምህርቶች በእነዚህ እውነቶች የሚስቱት መሳት ይህ ነው የማይባል ነው። ዛሬ ብዙዎቻችን በሶሻል ሚዲያ ላይ በቴሌቪዥን በልዩ ልዩ መንገድ የምንሰማቸው የምናያቸው ልባችንና ህሊናችንን የሚያቆስሉ ትምህርቶች በሙሉ ከዚህ ሁኔታ የመነጨው ችግሮች እንደሆኑ መረዳት ይገባናል። አንዳንዶቹ የሚስቱት በመስቀል ላይ ድል የተነሳውን ድል እንዳልተነሳ በማድረግ በማስተማር በመስቀሉ ላይ የተወገደው እንዳልተወገደ በማድረግ በመስቀሉ የተገደለው እንዳልተገደለ ሲወሰድ በእንዲህ ያለ መንገድ የመንፍቅና ትምህርታቸው መርዝ ተቀላቅሎበት ይቀርባል። ውድ አድማጮች እነዚህ ነገሮች መርምረን ልናውቃቸው ይገባል። ከጌታችን ሞት ጋራ ለተጣላ እምነትና ለመምድ እንድንዳረግ የሚያደርገን የመስቀሉን ሥራ የሚያመክኑ ረቂቅ የሆኑ ትምህርቶች በብዙ መንገድ ይቀርባሉ። መስቀሉ ያስወገደውን እንዳልተወገደ ማመንና መቀበል እንዲሁም በመስቀሉ ድል የተነሳው ድል እንዳልተነሳ መመልከት በክርስትና እምነት መሰረት ላይ ያነጣጠረ ክፉ የሃይማኖት ደዌን ያስከትላል። ውድ አድማጮች እንዲህ ያለው የመንፍቅና ትምህርት አድራሻው መስቀል መሆን ያለበትን ከመስቀል ላይ አውርዶ ኢየሱስ ያስወገደውን በማይገባው ስፍራ በቤተ ክርስቲያን በመንፈሳዊ ህይወት ውስጥ ስፍራ እንዲያገኝ የሚያደርግ እኩይ ተግባር ያመጣል። በመስቀሉ ድል የተነሳው ድል እንዳልተነሳ ማድረግ የጌታን ሞት ያቀለለ እምነትና አመለካከት በማምጣት ለመናፍስት አሰራር ቤተ ክርስቲያንን ያጋልጣል። ውድ አድማጮቻችን ሚካኤልና መላእክቱ የተዋጉትን ዲያብሎስን አማኞች ድል የሚነሱት በበጉ ደም ነው። ይህ ደግሞ የመስቀሉ ሥራ ነው። ደሙ ሞቱ ነው። ደሙ የመስቀሉ ሥራ ነው። የሞቱ ኃይል ለቤተ ክርስቲያን ድል መንሻዋ ኃይሏ ነው። ሰይጣን የሚያተርፍበት ሥጋና ምኞቱ የተሰቀሉበት መስቀል ሳይጠበቅ ሰይጣንን ድል መንሳት አንችልም። እነዚህ እውነቶች የማይካዱና ሰው ዘወር ሊያደርጋቸው የሚችሉ ካልሆኑ ጌታችን በመቱ ያከናወናቸውን እነዚህን ታላላቅ ሥራዎች ስንቶቻችን በታማኝነትን ሰብካቸዋለን? ስንቶቻችን በእነዚህ ሥራዎች በማመን የሚገኘውን ጸጋ እየተቀበልን በእነዚህ እውነቶች እንታነጻለን? እነዚህ በእያንዳንዳችን ሕይወት ውስጥ ለየብቻቸው ሊጤኑ አማኞች ልናስተውላቸው ልንታነጽባቸው የሚገቡ ታላላቅ ሥራዎች ናቸው። ልብ እንበል፣ እነዚህን በሙሉ ጌታ ኢየሱስ በመቱ ብቻ የሰራቸው ሥራዎች ናቸው። ከላይ ያሉትን እውነቶች እንደ እግዚአብሔር ቃል ስንመረምራቸው የጌታ ኢየሱስ ሞት ሰው በአዳማዊና በምድራዊ ማንነቱ በዘርና በወገን ተከፋፍሎ እንዲኖር ከሚያደርገው ሥጋዊና አሮጌ ማንነቱ የተሰቀለበትና የሞተበትም ሞት እንደሆነ እናያለን። ጌታችን ኢየሱስ ክርስቶስ ቤተ ክርስቲያኑን የሰራት በአዳም አዳማዊ ምድራዊና ሥጋዊ የሆነው የሰውን ማንነት በመስቀል ላይ አስወግዶ ነው የሚሰራት። ሮሜ ምዕራፍ 1 ከቁጥር 6 ምዕራፍ 6 ቁጥር 6 ላይ ይሄንን እንመለከታለን። ጌታችን ኢየሱስ የቤተ ክርስቲያን ራስ የሆነው ከሞት ሲነሳ ባስገኘው የትንሣኤ ሕይወት ኃይል ሕያዋን ሆነን እንድንኖር የሚያስችለንን አዲስና ሰማያዊ ሕይወት በትንሣኤው በማስገኘት ውድ ወገኖቼ መንፈሳዊ ጠላቶቻችንንም ኃይላቸውና ሥልጣናቸውን ከሻረ በኋላ ይሄንን እንዳደረገ ማወቅ አለብን። በኤፌሶን ምዕራፍ 2 ከቁጥር 6 እስከ 7 ላይ ይሄንን ነው አለቅነትን ሥልጣናትን ሁሉ ሽሮ ይላል። በመስቀሉ ላይ ነው ጌታችን ይሄንን ያደረገው። በዮሐንስ ወንጌል ውስጥ ጌታችን ከመሞቱ በፊት ሲናገር አሁን የዚህ ዓለም ገዥ ወደ ውጪ ይጣላል አለ። በጌታ በኢየሱስ ክርስቶስ ሞት ሰይጣን ወደ ውጪ የተጣለበት የተሻረበት ምስጢር አለ። ይህ ራሱን የቻለ ሰፊ ትምህርት ነው። ጌታ ኢየሱስ ቤተ ክርስቲያኑን ሊሰራት የወደደው የዓለምን ኃጢአት አስወግዶ አንደኛ፣ የሰይጣንን ሥልጣን ለዘላለም ሽሮ ሁለተኛ፣ ጌታችን ኢየሱስ ክርስቶስ ይህንን ካደረገ በኋላ ነው የቤተ ክርስቲያን ራስ የሆነው። ሞቶ የተነሳው ጌታ ነው የቤተ ክርስቲያን ራስ። ጌታችን ኢየሱስ ክርስቶስ በመስቀል ላይ በሞተው ሞት አለቅነትን ሥልጣንን ብቻ አልገፈፈም፣ ሥጋን ከክፉ ምኞቱና መሻቱ ጋር በመስቀል ላይ ሰቅሏል። በገላትያ ምዕራፍ 5 ቁጥር 24 ላይ እናያለን የሥጋንም ሰውነት በመስቀሉ ግርዛት በእጅ ባልተደረገ ግርዛት ገርዞ እኛን ከሥጋ ለዘላለም በሚለየን ግርዛት ገላግሎናል። በቆላሲስ ምዕራፍ 2 ከቁጥር 11 እስከ 12 ይህንን እናያለን። ጌታ ኢየሱስ ቤተ ክርስቲያኑን የሚሰራት እርሱ ከሞት በተነሳበት የትንሣኤ ሕይወት ኃይል እንድትኖር ለማድረግ ነው። በትንሣኤው ሕይወትና ኃይል የምትሰራው ቤተ ክርስቲያን በትንሣኤው ሕይወት የምትኖር መሆን አለባት። የቤተ ክርስቲያን ሕይወቷ ሞቶ ከተነሳው ጌታ የሚገኝ ነው። የቤተ ክርስቲያን ኃይሏ ጌታችን በአባቱ ቀኝ ከከበረ በኋላ የወረደው የክብር መንፈስ ነው። የቤተ ክርስቲያን ሕይወትና ኃይል የሆነው መንፈስ ቅዱስ ጌታችን ያዳናቸውን እንደርሱ የሰማዩን አባት አባባ ያሉ እንዲጠሩ በሚያደርጋቸው የልጅነት መንፈስ ልጆች ሆነው እንዲኖሩ የሚያደርግ ነው። ስለዚህ የክርስቲያኖች ሕይወት ከትንሣኤ በኋላ በተገኘ ሕይወትና ኃይል ላይ የተመሰረተ ነው። ይህ የሆነበት ምክንያት ጌታችን በመስቀሉ ላይ ለዚህ ሕይወት እንዳንበቃ የሚያደርገንን ነገር ሁሉ በመስቀሉ ላይ ስላስወገደ ነው። ክብር ለስሙ ይሁን። ጌታችን በመስቀሉ ያስወገዳቸው ሁሉ በትንሣኤው ክልል ዝር ስለማይሉ በትንሣኤ ክልል ሰማያዊና የክብር ሕይወት ብቻ ይታያል እንጂ ለምድራዊና ለሥጋዊ የሆነ ሕይወት መታየት አይችልም፣ መሆንም የለበትም። በትንሣኤ ሕይወት ኃይል ሰይጣን ሥልጣን የለውም፣ አቅምም መብትም የለውም። በትንሣኤ ሕይወት ኃይልና ሥልጣን ስር ሞት በሕይወት መዋጡ የሚታይበት ጸጋ የሚገለጥበት እንጂ ሞትና ርዝራዦቹ የሚታዩበት ክልል አይደለም። የትንሣኤው ኃይል ሥጋ ከምኞቱና ከመሻቱ ጋር ከተሰቀለ በኋላ ለሥጋና ለምድራዊ ሕይወት ምኞት የማይሆን ሕይወት የተገለጠበት ስፍራ ነው። በትንሣኤው ለእግዚአብሔር ፈቃድ ብቻ መኖር የሚያስችል ጸጋ ነው የተገለጠልን። ይህ የሚሆንበት ምክንያት ሥጋና ምኞቱ አድራሻቸው በሆነው መስቀል እንዲሆኑ በሚያደርገው የመስቀሉ ኃይል ሥጋ ተወግዶ በሚሠራው የትንሣኤ መንፈስ ነው። ክብር ለእግዚአብሔር ይሁን። በትንሣኤው ሕይወት ከዚህ ዓለም የሆነው የሚያልፈውና የሚሻረው ሁሉ ስፍራ የለውም። በመስቀሉ ቃል በኢየሱስ ክርስቶስ ወንጌል እኛ ለእግዚአብሔር መታዘዛችን እንሻበታለን እንጂ በወንጌሉ ለሥጋና ለምድራዊ ሕይወት ተጠቃሚ እንድንሆን አድርገን ልንሰብክ አንችልም። በመስቀሉ ከመንገድ የተወገዱትንና ድል የተነሱትን ዓለምን፣ ሥጋን፣ ሰይጣንን መርሳት የለብንም። ውድ አድማጮች፣ ለቤተ ክርስቲያን የተሰጣት ጌታ ራሷ የሆነላት ጌታ ማን መሆኑን ማወቅ አለብን። ቤተ ክርስቲያኑን አካሉ አድርጎ የሚኖረው ማን መሆኑን ብናውቅ የገሃነም ደጆች ይናወጣሉ፣ የጨለማ ኃይላት ይብረከረካሉ። በቤተ ክርስቲያን አካሉ አድርጎ የሚያኖራትን ጌታዋን እንደ ክብሩ ባለጠግነት መጠን አክብረን ብናስተናግደው ከሁሉ በላይ ይሆናል። ኢየሱስ የጌቶች ጌታ ነው። ክብር ለስሙ ይሁን። ይህን ማድረግ የምንችለው እርሱ የሰቀላቸውን በመስቀል ላይ ስናስቀራቸው ነው። እርሱ የሰቀለውን ሥጋ ከመስቀል እያወረድን በሰውና የሰው በሆነ ክብር ለሰውና ለምድር በሚሆን ምኞት የትንሳኤውን በረከት ሸክጠን በርዘን بنሰብከ ግን የኢየሱስ ጠላቶች የመስቀሉ ቃል ሸቃጮች የእግዚአብሔር ቃል ሌቦች እንሆናለን። ኢየሱስ ክርስቶስ የሞተበትን ምክንያት ጨርሶ የሚያጠፋውን ሰይጣናዊ ወንጌል በበረከት ስም በብልጥግና ወንጌል የሰበከንና ያሰበከን ሁሉ እግዚአብሔር ይፈርድብናል። ኢየሱስ የሞተውና የተነሳው ለዚህ አይደለም። ሰይጣን ጌታችንን በፈተነው ጊዜ ላሳየው ለዚህ ዓለም ክብርና ባለጠግነት በሚሆን መልክ ግልብጥ ወንጌል የሰበከን ሁሉ ንስሐ መግባት አለብን። ውድ አድማጮቻችን ጌታችን ሞቶ ከተነሳ በኋላ የሚገኘውን ሁሉ ያለ መስቀሉ ልናገኘው አንችልም። መስቀል ሳይኖር ክብር የለም። መስቀል የሰራውን ሥራ ያላመነና ያልተቀበለ ሰው በትንሳኤው በሚገኘው ጸጋና ኃይል ተጠቃሚ አይሆንም። መስቀሉ ያስወገዳቸውን በመስቀል ላይ ሳንተዋቸው ከመስቀል አውርደን ጌታችን ሞቶ በመነሳቱ በተገኘው መንፈሳዊና ሰማያዊ በረከትን ብልጥግናን ልንጠቀም በምንችልበት መንገድ መኖር አንችልም። ዛሬ መስቀሉ የሆነው የትንሳኤው በረከት በመዝሙር ታጅቦ በስጋ እርሾና በምድራዊ መርዝ ተለውሶ አጋንንት ባጋጋሉት ሰይጣናው የስሜት ግለትና ጩኸት ታጅቦ የስጋ ምኞት ማራመጃ ሆኖ ይሰበካል። ይህንን ወንጌል ብሎ የሚያምን ካለ የታወረ ብቻ ነው። በዚህ ለጌታ ክብር እኖራለሁ የሚል ካለ የሳተ ብቻ ነው። ለእግዚአብሔር የምንኖረው ህይወት የሚገኘው በሁለተኛ ቆሮንቶስ 5:15 ላይ በህይወትም ያሉት ስለነርሱ ለሞተውና ለተነሳው እንጂ ወደፊት ለራሳቸው እንዳይኖሩ ስለሁሉ ሞተ በሚለው የወንጌል እውነት እውን ያልሆነ ነገር ለጌታ ክብር አይሆንም። በትንሳኤ ህይወት የሚኖር ህይወት አይደለም። ውድ ወገኖቼ ይህንን በጣም አድርገን ልናስተውል ልንመለከት ይገባናል። ኢየሱስ የሞተው እኛ ለኛ ከምንኖርበት ህይወት እኛን በማዳን ለርሱ እንድንኖር ለማድረግ ነው። ቃሉ ሚለን ይሄን ነው። ከመስቀሉ የተጣለው የብልጥግና ወንጌል ግን በእኔነት ለተሞላ ሟርተኛ መዝሙራችን የተባረከው ጌታ ለራሱ እንድንኖርበት ያስገኘውን የክብር ህይወት ለምድራዊ ህይወታችን ማርኪያ ማራመጃ ለሚያደርግ አሰራር አጋልጦናል፣ ዳርጎናል። ስጋ በሰለጠነበት ሰይጣንና አጋንንትን ማስቀረት ስለማይቻል ዛሬ የአስማት የምታት የድግምት ባህሪ ያላቸውን መንፈሳዊ አሰራሮች በቴሌቪዥን በሶሻል ሚዲያ ለህዝብ አቅራቢዎቹ የቤተ ክርስቲያን አገልጋዮችን የሚባሉ ሰዎች ሆነዋል። እንዲህ የመሰለው አሰራር በመዝሙራቸው የሚያጅቡ ለገንዘብ የሚዘፍኑ ዘማሪዎችና መዝሙራቸው ደግሞ መዝሙራቸውን እንዲያጅቡላቸው የሚያደርጉ ሁሉ ይፈረድባቸዋል። የኢየሱስ ሞትና ትንሳኤ እንዲህ ለመሰለ ነገር መዋሉ ለበርካታ ሰዎች ትልቅ ግራ የሚያጋባ ነገር የሆነ ነው። ራሳቸውን ነቢይ ለማድረግ መገለጥ የሚያገኙ የእግዚአብሔር ሰዎች ለመሆን ካላቸው ጉጉ ጥብቅ ፍላጎት የተነሳ የተለከፉ ልክፍት ያላቸው ሰዎች ሁሉ እንዲህ የመሰለውን ሰይጣናዊ አሰራር ልክ አይደለም ማለት ሁሉ አቅም አጥተዋል። ለምን? ራሳቸውም ትንቢት ፈላጊዎች ናቸው። ስለዚህ የጦዘውን ከመስመር የወጣውን ነገር ሲመለከቱት ይደነግጣሉ እንጂ ልክ አይደለም የሚል አቋም የላቸውም። ብዙ ሰዎች አለመሆኑ ደብሯቸው ነው እንጂ ስንት ትንቢት የተነገራላቸውና ያስነገሩት ትንቢት ያላቸው ዛሬ ከጌታ መስቀል ጋር የሚጣላውን ሰይጣናዊ አሰራር ለመቃወም አቋም ለመውሰድ አቅም አጥተዋል። በጥቂቱ እኛ የቆነጠርነውን ዛሬ በሳፋ የመጣው እንዴት እንቃወማለን? ራሳችንን ሳንክድ ጌታችን እኛን ለኛ ከመኖር ያዳነበትን የመስቀሉን ኃይል ከመድራዊና ከስጋዊ ከሆነው ነገራችን ሳንድንበት ሞቱ ሥራውን በሕይወታችን ሳይሰራ በትንሳኤው ኃይል እንዴት ተጠቃሚዎች እንሆናለን? እንዴት ነው የትንሳኤው በረከት ተካፋዮች የምንሆነው? ማን ሆነን ነው የምንካፈለው? ውድ ወገኖች ይህንን እስኪ ለራሳችን እንጠይቅ። የትንሳኤው ኃይል ጌታችን አባቱን ሁሉ በሁሉ ሊያደርግበት ያስገኘው የክብር ሕይወት በሰማይ ያለችውን የእግዚአብሔርን ፈቃድ በምድር እንድትሆን ማድረጊያ የሆነውን ሕይወት ኢየሱስ ሞቶ ያስገኘውን ሕይወት እኛ ለኛና ለራሳችን ለዘመዳችን ለወገናችን እንዴት እናደርጋለን? የትንሳኤ ህይወት ከሰማይ በሚመጣ ምኞትና ፍላጎት የሚያኖር ጸጋ የሚገኝበት እንጂ ከመደርና ከስጋ ወደ ሰማይ የሚሄድ ምኞት ተግባራዊ የሚሆንበት አይደለም። ኬኔት ኮፕላንድ የሚባል መናፍቅ ሲያስተምር ምኞታችን በጸሎት ወደ ሰማይ ከሄደ በኋላ በዚያ የኛ ምኞትና መሻት የሆነው ነገር ሆኖ ከተሰራ በኋላ ወደ ምድር ይወርዳል አለ። በምድር የተመኘነው በሰማይ እንደ ፋብሪካ ተፈብርኮ ተሰርቶ ይመጣል አለ። የትንሳኤው ወንጌል እንዲያስተምርም ይህ ግልብጥ የሆነ ወንጌል ነው። የትንሳኤው ወንጌል በቆላሲስ 3:5 ላይ የሚለው እንግዲህ በምድር ያሉትን ብልቶቻችሁን ግደሉ ነው የሚለው። እነዚህም ዝሙት፣ እርኩሰት፣ ፍትወት፣ ክፉ ምኞት፣ ጣዖት ማምለክ፣ የሆነ መጎምጀት የሚል ነው። ምድራዊ ምኞት ከፍትወት ጋር የተያዘ ብቻ አይደለም። ስለ ገንዘብ መመካት፣ በዓል ዓለምን መውደድ፣ እነዚህ ሁሉ በስጋ ምኞት በምድራዊ ምኞት ውስጥ አሉ። ግደሉ ነው የሚለን መጽሐፍ ቅዱስ። በምድር ያሉትን ብልቶቻችሁን ግደሉ። ይህንን ማይታዘዝ ማን ነው? ይህን ሳይታዘዝ እንዴት ነው ሰው ኢየሱስ ሞቶ በተነሳበት ነገር የሚጠቀመው? ውድ ወገኖቼ፣ በምድር ያሉት ብልቶቻችን የምንገለው ለምንድን ነው? ሮሜ 8:13 ላይ ጳውሎስ ሲናገር እንደ ሥጋ ፈቃድ ብትኖሩ ትሞቱ ዘንድ አላችሁና፣ በመንፈስ ግን የሰውነትን ሥራ ብትገድሉ በሕይወት ትኖራላችሁ። ስጋ የፈቀደው የተመኘው የፈለገው ምንም ይሁን ምንም፣ ስጋ በምኞቱ የሚያራምደው ነገር ሁሉ ሞትን ያመጣል ነው የሚለን። በመስቀሉ የተገደሉትን አንገድልም ብለን ያውም የምድር ብልቶቻችን የተገደሉበትን የመስቀሉን ቃል ለውጠን ለምድራዊ ምኞታችን ማራመጃ ብናደርግ እንዴት ያለ የከፋና የከረፋ ሰይጣናዊ ስራ ይሆናል? እንዲያለ አይነት ነገር እየሰበክን የእግዚአብሔር አገልጋዮች እንባላለን? የክርስቶስ የመስቀሉ አገልጋዮች ነንኛ ወይስ የመስቀሉ ጣላቶች? ከላይ የጠቀስኩት ሰው የሚለው እጅግ ክፉ መንፈሳዊ ደዌ የሚያመጣ ትምህርት ነው። ከምድር ያለው ምኞታችንን በጸሎት ትራንስፖርት አድርገን ሰማይ ሄዶ እንደው የሚጠቀመው ቃል ሜታሞርፎሲስ ተካሂዶ ይላል። እግዚአብሔርም ጸሎትን ሰምቶ መመለሱንም አይደለም የሚናገረው። ጸሎታችን ፎርስ ነው። ልክ አንድ ሰው በኮምፒውተር ውስጥ የሚፈልገውን ነገር ሲከተው፣ መጻፍ የሚፈልግ ሰው በጻፈው ኪቦርድ ተጠቅሞ የፈለገው እንደሚያመጣ፣ በመንግስተ ሰማያት በጸሎተኛ ምኞታችን እዛ ሜታሞርፎሲስ ተካሂዶ ይመጣል ይላል። የእኩይ የሆነ ትምህርት። ይህ እርጉም ትምህርት ካልሆነ ምን ይሆናል ወገኖቼ? እንዲህ የመሰሉ መምህራን የሚያስተምሩት ኑፋቄ ዛሬ የምድራችን በወንጌል የሚያታልሉ አገልጋዮች ደቀ መዝሙር የሆኑት የነዚህ መምህራን ውጤቶች ናቸው። የመስቀሉ አገልጋይ ጳውሎስ በምድር ያሉትን ብልቶቻችሁ ለምን ግደሉ አለ? ለምንድን ነው ግደሉ ያለን? በቆላሲስ 3:1-4 ላይ የሚለውን እንመልከት። ጆሮ ያለው ይስማ። እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ፣ በላይ ያለውን አስቡ እንጂ በምድር ያለውን አይደለም። ሞታችኋልና ሕይወታችሁም በእግዚአብሔር ከክርስቶስ ጋር ተሰውሯል። ሕይወታችሁ የሆነ ክርስቶስ በሚገለጥበት ጊዜ በዚያን ጊዜ እናንተ ደግሞ ከእርሱ ጋር በክብር ትገለጣላችሁ ይላል። ይህ ምን ያስተምረናል ወገኖቼ? ምንድን ነው የሚያስተምረን? ኢየሱስ የሞተውን ሞትና የትንሣኤውን ኃይል በመነጠልና በመገንጠል ያለ ቦታው ከመተርጎም ከመመልከት የተነሳ ከሚመጣ ስተት አድነንምን? እኛ ስለ ሞትን እኮ ነው መስቀሉ ገሏችኋል። ምድራዊ ምኞታችሁን እንኳን ወደ ሰማይ ልትልኩት ወደ እግዚአብሔር ይቅርና ራሳችሁ ሞታችኋል። ኢየሱስ ወደ ተነሳበት ስፍራ ነው የሕይወታችሁ ታሪክ ያለው። ከላይ ከሰማይ በሚመጣ ምኞት በምድር ላይ ኑሩ እንጂ ከምድር ከውስጣችሁ ከስጋችሁ በሚፈልቅ ምኞት ከእግዚአብሔር ጋር አትኖሩም ነው የሚለን። በምድር ያለውን ባስወገደበት በመስቀሉ ኃይልና ብርታት እየሰቀሉ እንዲኖሩ ነው የሚያስተምረው። ዛሬ አምልኳችንና መዝሙራችን ሁሉ ከመስቀሉና ከትንሳኤው ኃይል ጋር ያልታረቀ ስለሆነ መስቀሉ ላስወገደው ስጋና ምኞት በሚመችና በሚውል መንገድ የሚቀርብ ዝማሬ ነው ዝማሬው ሁሉ። ከዚህ የተነሳ ዝማሬያችን በስጋ ስሜትና ጩኸት የደመቀ ቅድስናና እግዚአብሔርን መፍራት ባህሪ የማይታይበት ከመሆኑም በላይ እኔነት የደመቀበት የጎላበት በሙዚቃ ቃና የሚማርክ ብቻ ሆኗል። እኔ ለኔ ይሄ ብቻ ነው መዝሙራችን። ይህንን ጉዳይ አርቀን አጥልቀን በመመልከት ንስሐ እንድንገባ ይገባናል። በዚህ መንገድ አልሄድም ብለን ካልተመለስን እግዚአብሔር ይቀጣናል፣ እግዚአብሔር ይፈርድብናል። ኤርሚያስ በምዕራፍ 2 ላይ ከቁጥር 20 እስከ 26 የሚናገረውን መልከት። ከጥንት ጀምሮ ቀንበርሽን ሰብሬያለሁ፣ እስራትሽን ቆርጫለሁ፣ አንቺም አላገለግልም አልሽ። ነገር ግን ከፍ በካለው ኮረብታ ሁሉ ላይ ከለምለም ዛፍ ሁሉ በታች ለማመንዘር ተጋደምሽ። እኔ የተመረጠች ወይን ፍጹም እውነተኛ ዘር አድርጌ ተክየሽ ነበር። አንቺ ግን ክፉ የእንግዳ ወይን ግንድ ሆንሽ። እንዴት ተለወጥሽብኝ? በእንዶድ ብትታጠቢ ለራስሽ ሳሙና ብታበዢ በእኔ ፊት በኃጢአትሽ ረክሰሻል ይላል ጌታ እግዚአብሔር። አንቺስ አረከስኩም በአሊምን አልተከተሉም እንዴት ያለሽ? በቆላ ያለው መንገድሽን ተመልከች ያደረግሽው ነውቂ። በመንገድም ላይ እንደተለቀቀ እንደፈጣን ግመል ሆነሻል። በምኞቷ ነፋስን እንደምታሸትት በምድረ በዳ እንደለመደች እንደ ሜዳ አህያ ከምኞቷ የሚመልሳት ማን ነው? የሚሿት ሁሉ አይደክሙም፣ በወራቷ ያገኟታል። እግርሽን ከሸካራ መንገድ ጉሮሮሽን ከውሃ ጥም ከልኪ። አንቺ ግን ጨክናለሁ፣ እንግዶችን ወድጃለሁ፣ እከተላለችዋለሁ አልሽ። ሌባ በተያገዘ ጊዜ እንደሚያፍር እንዲሁ የእስራኤል ቤት እነርሱና ንጉሶቻቸው፣ አለቆቻቸው፣ ካህናቶቻቸውም ነቢያቶቻቸውም ያፍራሉ ይላል። እግዚአብሔር ያሳፍረናል ወገኖቼ። የመስቀሉን ቃል የሸቀጥን እንመለስ። የመስቀሉን ቃል ከማይገባው ነገር ጋር አዳብለን የበረዝን እንመለስ። እግዚአብሔር ሳይፈርድብን ንስሐ እንግባ። ውድ ወገኖቼ የሰማችሁትን ሁሉ ለንስሐ ለመመለስ ያድርግላችሁ ሞቶ በተነሳው በናዝሬቱ በኢየሱስ ክርስቶስ አሜን።
አድማጮቻችን ስታዳምጡት የነበራችሁት መልእክት በፓስተር ተስፋዬ ላይ የቀረበ የወንጌል መልእክት ነበር። በኢትዮጵያ የቃል ኪዳን ወንጌል ቤተክርስቲያን የሚካሄደውን የአምልኮ ፕሮግራም ለመካፈል በ1210 ኖርዝ አይላንድ ስትሪት አርሊንግተን ቨርጂኒያ በየሳምንቱ እሁድ ከጠዋቱ 10 ኤኤም ጀምሮ እንድትካፈሉ እንጋብዛችኋለን። ስለ ፕሮግራማችን ጥያቄ ወይንም አስተያየት ቢኖራችሁ በስልክ ቁጥር 571-643-8454 ደውሉልን። በድረገጻችን www.wangel.org ወይንም www.ethiocgc.org ነው። የኢትዮጵያ የቃል ኪዳን ወንጌል ቤተክርስቲያን ነው።